የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሰኞ ታህሳስ 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን። ከኛ ጋር ካመሻችሁ ከምትሰሟቸው ጥንቅሮች መካከል
ተኛ ትምህርት ተቋማት ላይ እየተስተዋለ ያለው ችግር አብዛኛውን ጊዜ የውጭ ፖለቲካው ግፊት ይመስለኛል አለመረጋጋቱ እዚህ ግቢ ውስጥም ላለው ነገር መንስኤ ነው ብዬ ቆጥራለሁ።
የሰማችሁት የወሎ ዩኒቨርሲቲ የህግ ተማሪ ሆነውን ተማሪ አብራር ሰኢድን ነው። አስተማማኝ ሰላም ስላለ ተማሪዎች ወደ ትምህርት ገበታቸው ተመልሰው ትምህርታቸውን እንዲቀጥሉ የወሎ ዩኒቨርሲቲ ጥሪውን አስተላልፏል። በምሽቱ ይዘናል። በሌላ በኩል የኢትዮጵያ ብሮድካስቲንግ ባለስልጣን የመጪውን ሀገራዊ ምርጫ የፖለቲካ ፓርቲዎች ፕሮግራማቸውን እንዲያስተዋውቁ የሚዲያ ድልድሉ በቴክኖሎጂ የታገዘ እንዲሆን ዝግጅቴን አጠናቅቄያለሁ ብሏል።
ሎተሪ እንደሚወጣው አይነት ይሄ ለዛ ተብሎ የተዘጋጀ ሶፍትዌር ፖለቲካ ፓርቲዎች ስም ዝርዝር ይሰጣል፣ የሚዲያዎች ስም ዝርዝር ይሰጣል። ተወዳዳሪዎች እና ማን በምን ሰዓት ላይ የትኛው ጣቢያ ላይ ነው ቀርቦ መልእክቱን ማስተላለፍ የሚለውን ይወሰናል ማለት ነው።
የሰማችሁት የኢትዮጵያ ብሮድካስት ባለስልጣን ዳይሬክተር ዶክተር ጌታቸው ድንቁን ነው። አብረውን ያመሻሉ። እኚህንና ሌሎች ጥንቅሮችንም ይዘናል። እስከ ዝግጅታችን ማብቂያ ድረስ አብራችሁን ቆዩና ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ አመሻለሁ። በቅድሚያ ግን ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች ሀብታሙ ስዩም በመቀጠል ያሰማናል።
ሱዳን ውስጥ 27 የሀገሪቱ የጸጥታ ኃይል አባላት የታሰሩ የተቃውሞ ሰልፈኞችን ገድለዋል፣ ሰቆቃም ፈጽመዋል በሚል ክስ አንድ የሀገሪቱ ፍርድ ቤት የሞት ፍርድ በይኖባቸዋል። ጉዳዩ የተፈጸመው በቀድሞው የሀገሪቱ መሪ ዑመር አልባሽር ላይ ተቃውሞ በተነሳበት ወቅት ነው። በዋናነት የተጠቀሰው አህመድ አልሃየር የተባሉ ተቃዋሚ መምህር ባለፈው የካቲት ወር በእስር ላይ እንዳሉ የመሞታቸው ጉዳይ ነው። ተከሳሾቹ ፍርዱን ይግባኝ ሊሉ እንደሚችሉ ተዘግበዋል። የዳቦ ዋጋ መናርን፣ አጠቃላይ የሀገሪቱ የኢኮኖሚ ሁኔታን በመቃወም የመጀመሪያ ሰልፍ የተካሄደው ባለፈው ዓመት ታህሳስ ወር ላይ ነበረ። የሶማሊያ ብሔራዊ የስለላ አገልግሎት ባለፈው ቅዳሜ ሌሊት ሞቃዲሹ ላይ የደረሰውን የቦምብ ፍንዳታን አቅዳለች ሲል ማንነቷን ያልገለጻት የውጭ አገርን ከሷል። በፍንዳታው ቢያንስ 80 ሰዎች እንደሞቱ ተገልጿል። ባለፈው ቅዳሜ ሞቃዲሹ ውስጥ በሶማሊያ ሕዝብ ላይ የተፈጸመውን ፍጅት ያቀደችው የውጭ አገር መሆኗን የሚያመላክት ዘገባ ለሀገሪቱ መሪዎች ያቀርበናል ሲል የሶማሊያ ብሔራዊ የስለላና የደህንነት አገልግሎት ዛሬ በትዊተር አስታውቋል። ምርመራውን ለማጠናቀቅ የአንዳንድ ዓለም አቀፍ የስለላ አገልግሎቶችን ትብብርም እንጠይቃለን ሲል አክሏል። የስለላና የደህንነት አገልግሎት ፍንዳታውን አስተባበረች የሚላትን ሀገር በስም አልጠቀሰም፣ ማስረጃም አላቀረበም። የአውስትራሊያ መንግሥት እየተስፋፋ የሚሄድ አዲስ ሰደድ እሳት እንደሚነሳ በመግለጽ ዛሬ የአስቸኳይ ጊዜ ማስጠንቀቂያ አውጥቷል። በተለይም ትኩረት የተደረገበት የሀገሪቱ ደቡብ ምስራቅ ጠረፍ ነው። ከባድ ሙቀትና ንፋስ በተናጠል የሚያነሱት እሳቶች አደባልቆ የሰዎች ሕይወትና ቤቶችን አደጋ ላይ የሚጥል ከባድ እሳት ሊያስነሳ እንደሚችል ባለሥልጣኖች ገልጸዋል። በአውስትራሊያ ትልቋ ከተማ ሜልበርን አካባቢዎች አዲስ የእሳት ሰደድ ክስተቶች እየተነሱ መሆናቸውን ባለሥልጣኖች ጠቁመዋል። አድማጮች፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። ዘርዘር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻግራለን።
የጋቢና ጉዟችን ይቀጥላል። ኤደን ገረመው ምሽቱን እያስተናገድኳችሁ አመሻለሁ። አሁን ቀዳሚውን የዕለቱን ርዕሳችን እናስደምጣችሁ። በግጭቶች ምክንያት ወደ ቤተሰቦቻቸው የሄዱ ተማሪዎች አስተማማኝ ሰላም ስላለ ተመልሰው ትምህርታቸውን እንዲቀጥሉ የወሎ ዩኒቨርሲቲ ጥሪ አስተላልፏል። ተማሪዎችን ጨምሮ የዩኒቨርሲቲው ማህበረሰብ ለግጭቶች መንስኤ የሆኑ ችግሮችን በዘላቂነት ለመፍታትም ዝግጁነታቸውን አረጋግጠዋል። መስፍን አራጌ ያሰማናል።
ከቅርብ ጊዜያት ወዲህ ዩኒቨርሲቲዎች ግጭት ማዕከል የሆኑ ጉዳቶችን ሲያስተናግዱ ቆይተዋል። የሰላም አምባሳደር ተብለው በተሰየሙ በወሎ ዩኒቨርሲቲም ሳይቀር ዩኒቨርሲቲው አልፎ አልፎ ቢሆንም ሰላሙን የሚያውቁ ስጋት የሚጭሩ ያንደናት ልጆችን በጥርጣሬ የሚያቃቅሩ ክስተቶች ሲያስተናግድ ቆይቷል። የአንድ ቦታ ላይ መቆም አለበት ያሉት ተማሪዎች፣ የዩኒቨርሲቲው መሆራን፣ የአካባቢው ማህበረሰብና የሃይማኖት አባቶች ከጠቅላይ ሚኒስትር ጽፈት ቤት በመጡ ልኡካን እየተመሩ ውይይት አድርገዋል። አሳዛኙን ታሪክ ላለመድገምም ስምምነት ላይ ደርሰዋል። የአራተኛ ዓመት የህግ ተማሪው አብራር ሰይድ ዩኒቨርሲቲዎች የፖለቲከኞች የፖለቲካ ማስፈጸሚያ መሆናቸው ሰላማቸውን አደጋ ላይ ህልውናቸውን ጥያቄ ውስጥ ከቶታል ይላል።
ከፍተኛ ትምህርት ተቋማት ላይ እየተስተዋለ ያለው ችግር አብዛኛውን ጊዜ የውጭ ፖለቲካው ግፊት ይመስለኛል። አለመረጋጋቱ እዚህ ግቢ ውስጥም ላለው ነገር መንስኤ ነው ብዬ ቆጥራለሁ። የሶስተኛ አካላቶች እጅ እንዳለበትም የሚያመላክቱ አንዳንድ ነገሮች ስለነበሩ ማለት ነው። እና ውጭ ያለው የፖለቲካ ትኩሳት ለዩኒቨርሲቲዎች እንደ ብጥብጥ መንስኤ ነው ብዬ አስባለሁ። እና የመንግስት ደግሞ ህግ የማስፈጸም አቅሙ ትንሽ የላላ መሆኑ
የሶስተኛ ዓመት የህግ ተማሪው ጫላ አዱማ ደግሞ ሁሉን በኩል አይን የሚያይ ሁሉን በኩል እቅፍ የሚደግፍ ሲል የደሴንና የአካባቢውን ነዋሪ ያመሰግናል። እንደሱ አባባል የዩኒቨርሲቲውን ረብሻ በማስተጋባት እሳት ላይ ቤንዚን የማይጨምር ህዝብ በመኖሩ ጉዳቱ ሳይከፋ በቁጥጥር ስር መዋል ተችሏል።
ሲጀመር ሌሎች አካባቢ ተሄደሆን ጸብ ግቢ ላይ ሲፈጠር ውጭ ላይ እንደዛ ነው። ውስጥ ላይ የሚፈጠሩ ነገርና ውጭ ላይ ያለው አስተሳሰብ ሪሌሽን ያለው ወይ አንድ ስለሆነ የትም ቦታ ላይ ያስፈራል። ግን እዚህ እንደ ወሎ አካባቢ እኔ መቼም የሚያመሰግን የሚፈልጋቸው የወሎ ህብረተሰቦቹን በጣም ነው የሚያመሰግናቸው። ምክንያቱም ውጭ ላይ ምንም የለም መቼም። እዚህ ውስጥ እንደፈለገ የፈለገን ነገር ቢፈጥር እንኳን በቃ እኛ ውጭ ላይ የለም።
ጥያቄው ብቅልም ከሚል ግጭት ጋር እስከ መቼ የሚለው ነው።
ግጭት በጣም ሁሉንም መሮታል። አብዛኛው ተማሪ 99% በሚባል መልኩ ከአንዳንድ በጥባጮችና የሌላ ሰው ተልእኮ ከሚያስፈጽሙ ተማሪዎችና ተላላኪዎች ውጭ አብዛኛው መማር የሚፈልግ ተምሮ ቤተሰቡን መርዳት የሚፈልግ ሀገሩን መርዳት የሚፈልግ ተውልርናለሁ። ምክንያቱም ሀገራችን እኛ እንደምንፈልጋት ሁሉ እሷም ትፈልገናለች እና ማለት ነው።
በሁለቱ ብሔረሰብ ተማሪዎች መካከል ከቅርብ ጊዜያት ወዲህ የሚስተዋለው ውጥረት መንስኤው ምን ይሆን? ከጠቅላይ ሚኒስትር ጽፈት ቤት የመጣው ልዑክ ባልደረባ የሆኑትና የኢትዮጵያ ዱር እንስሳት ልማት ጥበቃ ባለስልጣን ምክትል ዋና ዳይሬክተር ሰለሞን መኮንን፣
የኦሮሞ ህዝብና የአማራ ህዝብ ለዘመናት አብሮ የቆየ ህብረተሰብ ነው፣ የተጋመደ ብሔረሰብ ነው። ስለዚህ ማንም የሚለየው አይደለም። ነገር ግን ጥቂት ጽንፈኛ የሆኑ ፖለቲከኞች፣ አክቲቪስቶች እንዲሁም ሚዲያው በሚያራግበው ሂደት በተለይ አሁን የተያያዝነውን ትክክለኛውና እውነተኛውን የፌዴራል ስርዓት ለመገንባት በምናደርገው እንቅስቃሴ ይህንን ለማደናቀፍ ጥረት የሚያደርጉ ሁለቱም ክልሎች ጽንፈኛ ፖለቲከኞች፣ ጽንፈኛ ሚዲያዎችና አክቲቪስቶች በሚፈጥሩት ችግር፣ ለዚህ ደግሞ ዩኒቨርሲቲን ማዕከል አድርገው ነው የተንቀሳቀሱ ያሉት። ከተማሪዎችም ጋር ባደረግነው ውይይት በመካከላቸው ችግር እንደሌለ፣ ነገር ግን ጥቂት ተልእኮ የወሰዱ ተማሪዎች እንዳሉና ይህንን በመፍታት በተለይ ደግሞ የወሎ ዩኒቨርሲቲ ከዚህ በፊት እንደሚታወቀው የሰላም አምባሳደር ነው ይታወቃል እንደ ፌዴራልም። ስለዚህ ያንን ጥንካሬውን ይዞ አሁን የተፈጠሩ አንዳንድ ያለመረጋጋቶችን በመፍታት ወደ ነበረበት እንዲመለስ ከፍተኛ ጥረት እየተደረገ ነው ያለው። ስለዚህ ባደረግናቸው ውይይቶች መደምደሚያ ላይ የደረስነው እጅ ለእጅ ተያይዘን አሁን የተፈጠረ ያለውን ችግር በመፍታት የወሎ ዩኒቨርሲቲ ለሌሎችም ዩኒቨርሲቲዎች በምሳሌነት የሰላም አምባሳደርነቱን ቀጥሎ እንዲጓዝ ለማድረግ ጥረት ተደርጓል። በኦሮሚያና አማራ ተማሪዎች መካከል የነበረው ቅራኔ እንዲፈታ የሰላም ኮንፈረንስ፣ የእርቅ ኮንፈረንስ አካሂደናል። እንደኔ እምነት ካሁን በኋላ ሁለቱም ብሔረሰብ ልጆች ብቻ ሳይሆን በዚህ ዩኒቨርሲቲ ያሉ ብሔር ብሔረሰቦች ልጆች አንድ ሆነው የተጀመረውን እውነተኛ የፌዴራል ስርዓት ግንባታ ከነሱ የሚጠበቀውን ኃላፊነት ይወጣሉ የሚል እምነት አለኝ።
ተደጋጋሚ ውይይቶች ከዚህ በፊት ቢደረጉም በቀልም የሚለውን ግጭት ማስቆም አልቻሉም። እናስ አሁን የተደረገው እርቅ ካለፈው በምን ይለያል?
ከዚህ በፊትም እርቆች ተካሂደዋል። ግን ደግሞ ሰፋፊ የሆኑ መድረኮች ተፈጥረው መግባባት ላይ ሳይደረሱ ነው እርቆቹ ሲካሄዱ የነበሩት። አንደኛ የኦሮሚያ ተማሪዎችንም ለብቻቸው የችግሩ መንስኤ ምን እንደሆነ፣ በተመሳሳይ መልኩ የአማራ ተማሪዎችንም ችግሩ እና የችግሩ መንስኤ ምን እንደሆነ በአንድ ላይ ደግሞ በሁሉም ጉዳዮች ከተማሪዎቹ ጋር ከተግባባን በኋላ እርቅ ለመፍጠር ችለናል። በተመሳሳይ መልኩ ከዩኒቨርሲቲው አመራር፣ ሰራተኛ፣ የከተማው ህብረተሰብ ተወካዮች ጋርም ውይይት በማድረግ የጋራ መግባባት ላይ ከተደረሰ ችግሮችም ከተለዩ በኋላ አሁን የተወሰኑ ይህንን ችግር የሚፈጥሩ ተማሪዎች በአሁኑ ወቅት ታውቀዋል። ስለዚህ በተቻለ መጠን በዩኒቨርሲቲው አመራር ማስጠንቀቂያ እንዲሰጣቸው ተደርጎ የመማር ማስተማር ሂደቱ እንዲቀጥል፣ ግን ደግሞ ችግር የሚፈጠር ከሆነ ከአሁን በኋላ ማን ችግር እንደሚፈጥር በቆይታችን ለይተናል። ስለዚህ ይሄ ከዚህ በፊት ሲደረጉ ከነበሩ እርቆች የተለየ ነው የሚል እምነት አለኝ።
በዩኒቨርሲቲው የተፈጠረው ግጭት በሰላም እንዲፈታ ቅራኔ ውስጥ የነበሩ ተማሪዎች በርቅ እንዲተቃቀፉ መደረጉን ተከትሎ ዩኒቨርሲቲው ግቢውን ለቀው ለወጡ ተማሪዎች ጥሪ አስተላልፏል። ዶክተር አባተ ጌታውን የዩኒቨርሲቲው ፕሬዚዳንት፣
ወደ 1000 የሚሆኑ መምህራን አለ፣ 15000 ተማሪ ነው ያለ መደበኛ 15 ልጅ ይዘው በግልም ሊመክሩ አስተዳደር ሰራተኞችም ሊያግዙ የስነ ልቦና መምህራን ሊመክሩ የመጡትን ለብቻ ፕሮግራም ቱቶሪያል አዘጋጅተን በየትምህርት ፕሮግራሙ ተከታታይ ኮርስ በመስጠት ለብቻቸው ፈተና ለብቻቸው ምዘና እናደርጋለን እና ወደ ሰከንድ ሴሚስተር ክፍተት አለችን ረፍት ላይ ይችን ረፍቷን ተጠቅመን የዛኛው ሳምንት እንጀምርላቸዋለን ብለን ነው ያሰብነው።
በስጋት የለቀቁ ተማሪዎች ያው የጸጥታው ሁኔታ አስተማማኝ አይደለም በሚል ነው እና አሁን ሲመጡ አስተማማኝ ሰላም እንዳለ ማሳያቸው ምንድን ነው?
የወሎ የምታየው ነገር ነው። አካባቢ ህብረተሰብ ዙሪያውን ይጠብቃል፣ የጸጥታ አካሉ ይጠብቃል። ደቡብ ወሎ ያለው የጸጥታ ደሴ ከተማ ያለው ወሎ ዩኒቨርሲቲ የሰላም የፍቅር ዩኒቨርሲቲ ነው። ምክንያቱም የወሎ ህዝብ ውስጥ ነው የተፈጠረው። ወሎ ላይ ይቻቻላል እንጂ መግደል መገዳደል የሚል ነገር ሰላማዊ ሰልፎች በርካታ ጊዜ ተደርገዋል። ለወሎ ምድር ላይ ንብረት አያወድሙ ግጭት አይፈጥርም። ስለዚህ አካባቢው ማህበረሰብ በጣም ተቆጭተዋል። በባዶ እግር መጥተው እኮ አባቶች ለመኑ፣ ተንበርክከው እናቶች ከ6 ሰዓት እስከ 9 ሰዓት እያለቀሱ ለመኑ። ስለዚህ ሰላሙ አስተማማኝ ነው።
የወትሮ አብሮነታችን ታድሶ እንደ ወትሮ ወደፊት እንራመዳለን የሚል ቃል ኪዳን የገቡት ተማሪዎችም ለጓደኞቻቸው መልእክት አላቸው።
ከኦሮሚያ መጥቶ አማራ ውስጥ ያሉ ተማሪዎችም ከአማራ ወጥቶ ኦሮሚያ ውስጥ ያሉ ተማሪዎችም ወደ ራሳቸው ዩኒቨርሲቲ ተመልሶ እንደሚማሩ ማስተላለፍ ይፈልጋሉ። በረቶኒ ከሚዩ ከን ናኖ አማራ ከሰ ባህኒ ገራ ኦሮሚያት ገለኒ ጭሳ ጅረን ሁጂ ተኮማሌ ሁጂ ደበኒ ጭሳ ረካቻ ጅረን ከአማራስ አከሱመ ደግሞ ከኦሮሚያ ከሰ ባህኒ ናኖ ከነ ገለኒ ሎለ ገራ ካሳ ዋን ጤፍሚስ ኤታ ጅረን ገራ ኢዶሳኒ ደበኒ አከበረታን ዳንስ ደበርሱ ይበርባድ።
የኦሮሚያ ተማሪዎች ከዚህ ዩኒቨርሲቲ የተወሰኑ ተማሪዎች ሄደዋል። እነሱ አስተማማኝ ውስጥና ተሰጥቷቸው እዚህ እንዲመጡ ፈልጋለሁ። በጣም ደስ ይለናል መጥተው ቢማሩ አብረን ብንማር ማለት ነው። ምክንያቱም ከአካዳሚኮች ከነሱ የምንቀስመው ልምድም አለና ማለት ነው። በተመሳሳይ መልኩ በብዙ ሺህ የሚቆጠሩ የአማራ ተማሪዎች ከመማር ማስተማር ተስተጓጉለው ከቤተሰቦቻቸው ጋር ተቀላቅለው ይገኛሉ። እነዚህም ተማሪዎች ኦሮሚያ ክልል የሚገኘው መንግስትም ሆነ የፌዴራል መንግስቱ በሚያስተዳድረው ዩኒቨርሲቲዎች ላይ አስተማማኝ ዋስትና ሰጥቷቸው እዚያ የሚማሩበት ሁኔታ ሊመቻችላቸው ይገባል። ምክንያቱም የኛ ዩኒቨርሲቲ ሰላም ሊረጋግጥ የሚችለው ሌላም ያሉት ዩኒቨርሲቲዎች በኃላፊነት አመራሩም የአካባቢው ማህበረሰብም የጸጥታ አካሉም ጋራንቲ ሰጥቶ እነዛን ተማሪዎች ሲያስተምራቸው ነውና ማለት ነው።
በአማራና ኦሮሚያ ክልል በሚገኙ 22 ዩኒቨርሲቲዎች ተመሳሳይ የእርቅና የውይይት መድረኮች መዘጋጀታቸውን ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። የፖለቲካ ፓርቲዎች ፕሮግራማቸውንና አላማቸውን በመገናኛ ብዙሃን ለህዝቡ እንዲያስተዋውቁ በቴክኖሎጂ የተደገፈ የአየር ሰዓት ድልድል ለማውጣት መዘጋጀቱን የኢትዮጵያ ብሮድካስት ባለስልጣን ገልጿል። የኢትዮጵያ ብሮድካስት ባለስልጣን ዳይሬክተር የሆኑት ዶክተር ጌታቸው ድንቁን ስለ ጉዳዩ አነጋግረናቸዋል። እንደሚከተለው ይሰማል።
በ2012 ለሚደረገው ሀገራዊ ምርጫ የፖለቲካ ፓርቲዎች ፕሮግራማቸውንና እቅዳቸውን ለህዝብ እንዲያስተዋውቁ አስፈላጊውን ዝግጅት ማጠናቀቁን የኢትዮጵያ ብሮድካስት ባለስልጣን ገልጿል። የባለስልጣኑ ዋና ዳይሬክተር ዶክተር ጌታቸው ድንቁ ድልድሉ በቴክኖሎጂ የታገዘ እንደሚሆንና የምርጫ ቦርድ የኢትዮጵያ የፖለቲካና የፓርቲዎች ህግ የሰጠውን ስልጣን ተጠቅሞ የሚያወጣውን ቀመር ተከትሎ የሚደረግ እንደሆነም አሳውቋል።
የዕጣ ድልድሉ የምርጫ ቦርድ የሚያመጣው ቀመር አለ። በህግ በተሰጠው ስልጣን መሰረት ያመጣል። በምን መመዘኛዎች የመገናኛ ብዙሀን የአየር ሰዓታት ሊከፋፈሉ ጥሩ ነው የሚለውን ቀመር ይሰጣል እና እሱ ላይ ተመስርቶ ከምርጫ ቦርድ ጋር በመነጋገር የኢትዮጵያ ብሮድካስት ባለስልጣን ደግሞ ከሱ ፈቃድ ወስደው ህጋዊ ሆነው የሚንቀሳቀሱ የመገናኛ ብዙሀን ይሄንን ምርጫ በመጣ ጊዜ የአየር ሰዓት ወይም የጋዜጣ አምዶችን መድበው በነፃ የእጩ ተወዳዳሪዎችን መልእክቶች ማስተላለፍ እንዳለባቸው ለህብረተሰቡ የተደነገገ ነገር አለ በብሮድካስት አዋጅን መሰረት። ስለዚህ እኛ የቀመሩ እንደመጣልን እና የአየር ሰዓታቱ ምን ያክል ነው በቴሌቪዥን ምን ያክል ቦታ በጋዜጦች ላይ የሚለው ከተለየ በኋላ እዚህ በሚደረግ ውይይት በሁለታችን መካከል እንዴት ነው እነዚህ የተለዩትን የተመደበውን ፍትሐዊ በሆነ መልኩ እንዴት ለተወዳዳሪ ፖለቲካ ፓርቲዎች ማከፋፈል ይቻላል የሚለውን ሲታሰብ የሰው እጅ እንዳይገባበት ፍትሐዊነቱ እንዲጠበቅ ለማድረግ ግልጽ የሆነ አሰራር እንዲኖርና ልክ ሎተሪ እንደሚወጣው አይነት ይሄ ለዛ ተብሎ የተዘጋጀ ሶፍትዌር አለ። ፖለቲካ ፓርቲዎቹ ስም ዝርዝር ይሰጣል፣ የሚዲያዎቹ ስም ዝርዝር ይሰጣል፣ ተወዳዳሪዎቹና ማን በምን ሰዓት ላይ የትኛው ጣቢያ ላይ ነው ቀርቦ መልእክቱን ማስተላለፍ የሚለውን ይወሰናል ማለት።
ከዚህ ቀደም የነበረውን አሰራር በማንሳት ከምርጫ ቦርድ የሚጠበቀው ቀመር ምን ሊመስል እንደሚችል ምሳሌ የሰጡት ዶክተር ጌታቸው ከምርጫ ቦርድ ሁለት ከባለስልጣን መስሪያ ቤቱ ደግሞ ሁለት ሰዎች ያሉበት ጥምር ኮሚቴ ማቋቋማቸውንም ገልጸዋል።
መቀኑ የሚወሰነው በሚመጣው ቀመር መሰረት ነው። ቀመር ስል ለምሳሌ ከዚህ በፊት ምርጫ የነበረውን ጥቅም ላይ ዋለውን በምናይበት ጊዜ ከተለየው የአየር ሰዓት ወይም የጋዜጦች አምድ 10% ለሁሉም ተወዳዳሪዎች በእኩል በፖለቲካ ፓርቲዎች በእኩል የሚከፋፈል ይሆናል። ለሁሉም 10 እጁን ያክል 10% 40% ያክል ደግሞ በፌዴራልና ክልል ምክር ቤት ባላቸው መቀመጫ ብዛት ይወሰናል። ሌላኛው 40% ደግሞ በዚህኛው ምርጫ ዘመን በሚያቀርቡት የተወዳዳሪዎች ቁጥር ይሰጣል። በዛ ሬሾ መሰረት ይሳላል። የመጨረሻው 10% ደግሞ በሚያቀርቧቸው የሴት እጩ ተወዳዳሪዎች ቁጥር ይወሰን ነበር። ይሄ የባለፈው ምርጫ ቀመር ነው። በዘንድሮ ቀመር ምን ይመስላል የሚለውን ገና ምርጫ ቦርድ ከነሱ ጋር ባለን ንግግር በድራፍት ደረጃ እንደተሰራና ይሄ ደግሞ ወደ እኛ መጥቶ ተወያይተንበት ፓርቲዎቹም ጋር ወስዶ አወያይቶ ተስማምተን ተግባራዊ እንደሚሆን ውይይቶች ለማድረግ ቀጠሮ ይዘናል። የጋራ ጥምር ኮሚቴ ማቋቁመናል።
የአየር ሰዓቱን ድልድል በተመለከተም የምርጫና የፖለቲካ ፓርቲዎች ሕግ ከስካሁኑ በተለየ መልኩ በመንግስት ሚዲያዎች ላይ ብቻ የአየር ሰዓት ሽፋን እንዲሰጥ የሚል ሀሳብ እንዳለበት የገለጹት ዶክተር ጌታቸው በዛ መሰረት እንዲሰራ ከተፈለገም የመንግስት ሚዲያዎችን ብቻ ለፖለቲካ ምርጫ ቅስቀሳ መጠቀም እንደሚቻል ገልጸው፣ ይሁንና ምርጫ ቦርድ አስፈላጊ ይሆናል ካለ ግን የግል ሚዲያዎችም ቀድሞ ፍቃድ ሲያወጡ በገቡበት ውል መሰረት ሊገደዱ የሚችሉበት አግባብ አለ ይላሉ።
ከዚህ በፊት ምናልባት የተለየ ነገር ካለ ከዚህ በፊት ሁሉም የመንግስትም የንግድም የመገናኛ ብዙሃን ይጠበቅባቸው ነበር ነፃ የአየር ሰዓት የመስጠትን ነገር። አሁን ግን በ2011 የወጣው የምርጫና ፖለቲካ ፓርቲዎች ህግ ላይ አንቀጽ 44 ንዑስ አንቀጽ 2 ላይ አነበዋለሁ እንዳለ እጩዎች በመንግስት የመገናኛ ብዙሃን ነፃ የአየር ጊዜ አግኝተው የመጠቀም መብት አላቸው ይላል። እና የመንግስት መገናኛ ብዙሃን ብለው ለይቶ አስቀምጠዋል። ስለዚህ ሲያመጡም እኛ ጋር በሚመጣበት ጊዜ የአየር ሰዓትን የጋዜጦች አምዶችን ገጾችን የሚፈለጉት በመንግስቶቹ ላይ ብቻ ነው ብለው ካሉን በዛ መሰረት ነው እኛ የምንሰራው። እነሱ ግን ከፖለቲካ ፓርቲዎቹ ጋርም ምን ሀሳብ አቅርበው ተወያይተውበት መስሎ የሚመጣ ነው ብለን ነው የምናስበው። እኛ በተፈጠር ላይ ነው ተመስርተን ከእኛ ፈቃድ የወሰዱ በመሆናቸው ምክንያት የመገናኛ ብዙሃኑ እኛ የምንቆጣጠራቸው ስለሆኑ በቁጥጥር መልኩ ወይም በፈቃድ መውሰዳቸው ጊዜ የገቡትን ቃል ስለሆነ ያንን እንዲያደርጉ ማድረግና መከታተል ስላለብን ነው ወደ እኛ የሚመጣው። ወደፊት በሚኖረን ውይይት በእነሱ ግላ በተቀመጠው መሰረት
ፓርቲዎችን በመገናኛ ብዙሀን የአየር ሰዓት ድልድል ማውጣትን በተመለከተ ከምርጫ ቦርድ ምላሽ ለማግኘት ያደረግኩት ሙከራ ያልተሳካም ምላሻቸውን እንዳናደርሳችሁ ይሆናል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በመቀጠል ደግሞ ስፖርት ይሰማል።
አመሰግናለሁ ኤደን። በዛሬው ምሽት የጋቢና ስፖርት ዳሰሳ የኢትዮጵያ የሴቶች ፕሪምየር ሊግን የሚመለከቱ ጉዳዮችን እናነሳሳለን። ራሽያ የዓለም አቀፍ ጸረ አበረታሽ ቅመሞች ማኅበር ያስተላለፈባትን ቅጣትን መቃወሟ ተሰምቷል። በዚህ ጉዳይም ላይ እንነጋገራለን። ከአዲስ አበባ የቪኦኤ የስፖርት ጉዳዮች ዘጋቢና ተንታኝ ግርማቸው ከበደ አብሮኝ ያመሻል። እንዴት አመሸ ግርማቸው?
እንደምን አመሸ ሀብታሙ?
የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች ከሰሞኑ ተደርገዋል። የሰሞነኞቹን ጨዋታዎች ይዘት እንዲሁም በአጠቃላይ ከሴቶች እግር ኳስ ጋር በተያያዘ መነሳት ያለባቸውና መስተካከል ያለባቸው ጉዳዮች ምን ይመስላሉ የሚለውን እናነሳሳ እስቲ ግርማቸው።
መሻ ሀብታሙ፣ የዘንድሮ የኢትዮጵያ ሴቶች ፕሪሚየር ሊግ አራተኛ ሳምንት ላይ ደርሷል። በኢትዮጵያ ሴቶች ፕሪሚየር ሊግ አንደኛ ዲቪዚዮን 11 ቡድኖች ናቸው የሚፎካከሩት። በሁለተኛ ዲቪዚዮንም ሌሎች ቡድኖች አሉ። እንግዲህ እንደ ማንኛውም ሊግ በመውጣትና በመውረድ የሚካሄድ ውድድር ነው። ይህ ውድድር በአራተኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች አርባ ምንጭ ከተማ ከኢትዮ ኤሌክትሪክ 1-1 ተለያይተዋል። ኢትዮጵያ ንግድ ባንክ ድሬዳዋ ከተማን 2-1 አሸንፏል። ዛሬ በተደረገ ጨዋታ መቀሌ 70 እንደርታ እና አዳማ ከተማ 1-1 ተለያይተዋል። ዋናው ግን ከውጤት ባለፈ የኢትዮጵያ ሴቶች ፕሪሚየር ሊግን በሚመለከት በርካታ ጉዳዮች ይነሳሉ። የመጀመሪያው ፌዴሬሽኑ ውድድሩን የሚያዘጋጀው ክለቦቹም ውድድሩን እንዲኖር የሚፈቅዱት ክለቦችን የሴቶች ቡድኖችን የሚያዘጋጁት እንደ እርዳታ ተመልክተውት ነው እንጂ ከልብ ከምር ወስደውት አይደለም በሚል በተደጋጋሚ ይተቻሉ። እንደምታስታውሰው አንተም በ1990ዎቹ የአዲስ አበባ ከተማ ከፍተኛ ዲቪዚዮን ነበረ የሴቶች ውድድር። ከዛ በኋላ በ2004 ዓመተ ምህረት ነው የኢትዮጵያ ሴቶች ፕሪሚየር ሊግ የተጀመረው። በ2004 ዓመተ ምህረት ሲጀመርም በወቅቱ የነበረው የኢትዮጵያ እግር ኳስ ፌዴሬሽን የነ አቶ ሳህሉ ገብረወልድ አመራር በፊፋ ክለቦች ይቀጣሉ፣ የወንዶች ቡድን ያላቸው ማናቸውም ክለቦች የሴቶች ቡድኖችን መያዝ አለባቸው በሚል ነበረ ክለቦች የሴቶች ቡድኖችን እንዲይዙ ያስገደዱት። በወቅቱ ይሄ መረጃ ስህተት ነበረ። ፊፋም የሴቶች ቡድኖችን ካልያዛችሁ በሚል አይቀጣም ነበር። ነገር ግን የሴቶች ቡድኖች እንዲቋቋም ካላቸው ፍላጎት በመነሳት ነበረ በሐሰተኛ መረጃ የሴቶች ቡድኖች እንዲያቋቁሙ ክለቦችን ያስገደዱት። ከዚያ ጊዜ በኋላ የተወሰኑት ክለቦች በግዴታ የሴቶች ቡድኖችን ማቋቋም ጀምረዋል። ከዛም በኋላ ግን ውድድሩ የሚዘጋጅበት መንገድ አግባብ አይደለም በሚል ተቃውሞችን የሚያቀርቡ አሉ። የመጀመሪያው ነገር ጨዋታዎቹ የሚካሄዱበት ሰዓት አይመችም። ሌላው ግን ቡድኖቹን እንደ ወንዶች ቡድኖች አለማየትም በክለቦች አመራሮች በኩል ይነሳል። ሰሞኑን እንኳ በአዲስ አበባ ከተማ የሴቶች ቡድን እና በአመራሮቹ በኩል ውዝግብ ሲነሳ ቆይቷል። ከተጫዋቾች ደሞዝ ክፍያ፣ ከአመጋገብ፣ ከትጥቅ እንዲሁም ደግሞ የሴት ተጫዋቾች በአመራሮቹ እነዚህን ሁለት ነገሮች የማስታረቅ ስራ ከፌዴሬሽኑም ከክለብ አመራሮችም ከሌላውም ስፖርቱን ከሚመለከተው አካል ይጠበቃል ብለው የሚከራከሩም አሉ እና ሰሞናዊ ጉዳዮቹ በሴቶች እግር ኳስ በኩል እነዚህ ናቸው።
ራሽያ በዓለም አቀፍ ጸረ አበረታሽ ቅመሞች ማህበር የተጣለባትን ቅጣት ተቃውሟለች። ግርማቸው፣ ቀድሞውኑ ቅጣቱ ሊጣልባት የቻለበት ምክንያትና ቅጣቱን በምትቃወምበት ወቅት የዘረዘረቻቸውን መከላከያዎች በጥቂት አጋራን እስቲ።
ሀብታሙ፣ እንደምናስታውሰው ራሽያ በዓለም አቀፉ የጸረ አበረታሽ ቅመሞች ድርጅት ለአራት ዓመታት ከማንኛውም የስፖርት ውድድር ታግዳ ነበረ፣ ከዓለም አቀፍ የስፖርት ውድድሮች። ይሄ ደግሞ በግሪጎሪያኑ አቆጣጠር መሰረት ከ2020 የቶኪዮ ኦሎምፒክ እና ከ2022 የፊፋ የእግር ኳስ የዓለም ዋንጫ ውጪ የሚያደርጋት ነበረ። የተቀጣችበት ዋናው ምክንያት የነበረው ልክ ከዚህ በፊት እንደነበረው በመንግስት የተደገፈ የአበረታች ቅመሞች ለአትሌቶች ይሰጡ ነበር፣ ለስፖርተኞች ይሰጡ ነበር በሚል ማመልከት ነበረባት። አሁን ባለፈው አርብ በይፋ በጽሁፍ ይግባኟን አስገብታለች። ይግባኟን ያስገባቸውም ዋዳ ያላቸውን ነገሮች የራሽያ የጸረ አበረታች ቅመሞች ጽህፈት ቤት አላደረገም በሚል ነው ያስገባቸው። እንዲያውም ባለፈው ሳምንት የራሽያው ፕሬዚዳንት ቭላዲሚር ፑቲን በጉዳዩ ላይ ሳይቀር አስተያየት ሰጥተዋል። ያጠፉ ግለሰቦች ሊቀጡ ይገባል እንጂ አትሌቶቹም ከሆኑ አትሌቶቹ በግላቸው ሊቀጡ ይገባል እንጂ ብላንኬት ባን ነው የሚባለው፣ በአጠቃላይ እንደ ስፖርትና እንደ ሀገር ግን መቀጣት የለባትም በሚል ፕሬዚዳንቱ ተናግረው ነበረ። ከዛ በኋላ ነው እንግዲህ ይግባኝ የጠየቁት። ነገር ግን ሁሉም ነገር ከራሽያ በተቃራኒ የቆመ ይመስላል። እንዲያውም የዓለም አቀፉ የጸረ አበረታች ቅመሞች ድርጅት ባለስልጣናት ጠንካራ አቋም ነው ይሄ ጉዳይ የምንከታተለው በሚል ሁኔታውን ምላሽ ሰጥተዋል።
የቪኦኤ የስፖርት ጉዳዮች ዘጋቢና ተንታኝ ግርማቸው ከበደ በጣም አመሰግናለሁ። መልካም ምሽት ይሁንልህ።
በጣም አመሰግናለሁ ሀብታሙ። መልካም ምሽት ይሁንልህ።
ሀብታሙና ግርማቸውን እናመሰግናለን። አሁን ደግሞ የዘጋቢዎች መስኮት ወደ አስመራ ይመራናል። የህዝብ ለህዝብ የባህል ልውውጥ መድረክ ህዝቦችን የሚያቀራርብ ነው ያሉት የምጽዋ ወጣቶች ሰላም በመሪዎች የሚጀመር ቢሆንም ዋነኛው ተዋናይና ተጠቃሚው ህዝብ ስለሆነ የሁለቱም ሀገራት ህዝቦች በተለይም ደግሞ ወጣቶች በጋራ ትብብር መስራት አለባቸው ብለዋል። እንደሚከተለው ይሰማል።
የአፋር ብሔር ተወላጅ እንደሆነ የተናገረው ወጣት اسماعيل احمد እንደዚህ አይነት ትልቅና ታሪካዊ የሰላም ባህላዊ ዝግጅት በከተማቸው በመደረጉ የተሰማውን ስሜት እንዲህ ሲል ገልጧል።
አወካቱም ለብነሱ ምንም ማናሁ
ኡመታየው ህዝቡ ከተንሽ እስከ ትልቅ የአካል ጉዳተኞችን ሳይቀሩ በጋሪ እየተገፉ በመንጣት ዝግጅቱን አይተዋል። ይሄ ደግሞ ህዝቡ ለሰላም ያለውን ፍቅር ያሳያል። ሰላም የሁሉም መሰረት ነው። ሰላም ሲኖር የማህበራዊ አገልግሎት አለ፣ የፖለቲካና የምጣኔ ሀብት ትብብር አለ። እንደዚህ አይነት የባህል ዝግጅት ከባህላዊ ዝግጅቱ ባለፈ ለከተማዋ የቱሪዝም እድገት በር የሚከፍት ነው ሲል ተናግሯል። ሌላው የሳሃው ብሔር ተወላጅ እንደሆነ የተናገረው ወጣት ሳልህ አህመድ ናፈ በሁለቱ ሀገራት መካከለ የነበረው ግጭት አብቅቶ ሰላም ተፈጥሮ የህዝብ ለህዝብ ግንኙነቱ ከተጀመረ በኋላ የምጽዋ ህዝብ የኢትዮጵያ የባህል ቡድንን መምጣት ሲጠባበቅ እንደነበረና ዝግጅቱ በምጽዋ በመካሄዱም ትልቅ ደስታ እንደተሰማው ተናግሯል። በኤርትራና ኢትዮጵያ መካከል የሚደረገው የህዝብ ለህዝብ የባህል ልውውጥ ምን ጥቅም አለው ለሚል ለቀረበላቸው ጥያቄ ወጣት اسماعيل
አወከ አክለ ምለሱ هنا حاجهها مسوحد الى لسه هنا
ተስዋ ታሪካዊ ከተማ ናት። የተለያዩ የቱርክ የግብጽና የጣሊያን ህንጻዎች በብዛት የሚገኙባት ከተማ ናት። ብዙ የቱሪዝም ሀብት ያላት በመሆኗ ጎብኚዎች የማይለያት ከተማ ናት። ስለዚህ ከጭስ አልባ የቱሪዝም ኢንዱስትሪ ብዙ ገቢ ማግኘት ትችላለች። በኤርትራና ኢትዮጵያ መካከል ሰላም ተፈጥሮ ድንበሩ ከተከፈተ በኋላ ብዙ ኤርትራውያን ወደ ምጽዋ መጥተው ነበር፣ አሁን ድረስም ይመጣሉ። ስለዚህ የህዝብ ለህዝብ ግንኙነቱ ትልቅ ጠቀሜታ አለው። የህዝብ ለህዝብ የባህል ዝግጅቶች በሁለቱ አገራት መካከል የተጀመረውን የሰላም ግንኙነት በማጠናከር በኩል ምን እንደምታ አለው ለሚል ለቀረበላቸው ጥያቄ ወጣት اسماعيل እንዲህ ሲል አስተያየቱን ሰጥቷል።
አውዲ ንምሃ አውመታ አማ እነሚ ግደናን ፈንሃ አይን ሲንም
የሁለቱ ሀገራት ህዝቦች የጦርነት አስከፊነትንና የሰላምን ጠቀሜታ በሚገባ ያውቃሉ። ስለሆነም የተጀመረውን የሰላም ግንኙነት ወደ ኋላ የሚመለሰው የለም። በጋራ ወደፊት በመጓዝ በትብብር መስራት ብቻ ነው ያለባቸው። ሁሌ የሰላም ግንኙነቶች በመሪዎች ነው የሚጀመሩት። ዋነኛ ተዋናዩና ተጠቃሚው ግን ህዝብ ነው። ህዝቡ ሰላምና ፍቅርን ፈላጊ፣ ስራ ወዳጅና የመበልጸግ ፍላጎት አለው። ማደግና መስራት የሚቻለው ዘላቂ ሰላም ሲኖር ነው። ስለዚህ ሰላሙን ጠብቀን በትብብርና በጋራ መጓዝ ብቻ ነው የሚጠቅመን ብሏል። የስነ ጥበብ ስራዎች ግንኙነቱን የማጠናከር ትልቅ አቅም እንዳለው የተናገረው ደግሞ ወጣት ሳልህ ነው።
والله ተገነለም መንጎ ፋይዳ ለያ ለአኖ አይን ሄተንኮ
የስነ ጥበብ ስራዎች ህዝብን የመለወጥ ትልቅ ኃይል አላቸው። ለምሳሌ እንደ አውሮፓውያን አቆጣጠር በ1990 የደርግ ስርዓት በምጽዋ ከተማ ባደረገው የቦምብ ድብደባ ህዝቡ በኢትዮጵያውያን ላይ ትልቅ ጥላቻ አሳድሯል። እንደዚህ አይነት የባህል ልውውጥ የተፈጸመው የቦምብ ጭፍጨፋ በደርግ ስርዓት እንጂ በህዝብ እንዳልነበረ ህዝቡ ሰላም ፈላጊ እንደሆነ እንዲያው ከህዝቡ ጋር ፊት ለፊት በአካል ተገናኝቶም የነበረውን የጥላቻ ስሜት ለመቀየር ትልቅ አስተዋጽኦ አለው የሚል አስተያየት አለኝ ብሏል። በመጨረሻ ወጣት اسماعيلና ወጣት ሳልህ የኢትዮጵያ የባህል ቡድን አባላት የነበራቸውን ስሜትና ያሳዩአቸውን ምላሽ በመግለጽ መልእክታቸውን ለሁለቱም ህዝቦች አስተላልፈዋል።
ይሄን እቆልህ ነው ወዓዲ ማዕናቱ ከደም ሩፍቱ አሰላይ ፍርቅ
የባህል ቡድን አባላት ከህዝቡ ጋር ሰላም ሲባባሉና ሲሳሳሙ ሲጫወቱና ፎቶ ሲነሱ ታይተዋል። ፊታቸው ላይ የደስታና የፍቅር ስሜት ነበር የሚንጸባረቀው። ይሄ ደግሞ የሁለቱም ሀገራት ህዝቦች ተመሳሳይ የሰላም ፍላጎት እንዳላቸው የሚያሳይ ነው። በዚህ አጋጣሚ እኛ ወጣቶች የተፈጠረውን ሰላም በአዎንታና ገንቢ የመተጋገዝ መንፈስ ወደ ላቀ ደረጃ በማድረስ ለቀጣይና ተተኪ ትውልድ እናስተላልፍ።
ሸባባክ ነኑ መሰረን እሱብ የሸባብ ያኮና ወለድት የሸባብ ያኮና
የኤርትራና የኢትዮጵያ ወጣቶች በተደጋጋሚ በተደረገው ጦርነት ወደ ኋላ ቀርተዋል። እድገት ምን ላይ እንደደረሰ ሁላችንም የምናየው ነው። ስለዚህ እንደ ጎረቤት ወጣቶች ልዩነቶቻችንን ትተን ተከባብረንና ተባብረን ወደ ላቀ የእድገት ደረጃ ለመድረስ በይበልጥ እንድንጥርና እንድንሰራ እውቀታችንን ለማሳደግ እንድንማርና ተመኩሮ እንድንለዋወጥ እማጸናለሁ ብለዋል። ወጣት اسماعيلና ወጣት ሳልህ ለሰጡኝ አስተያየት በተከታታዮች ስም አመሰግናለሁ። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
እንግዲህ አድማጮች የዛሬው ጋቢና ቪዲዮ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ሳስተናግዳችሁ ያመሸሁት ኤደን ገረመው ነበርኩ። ዝግጅቱን በማቀናበር ደግሞ ኤልያስ ገበየው፣ የስርጭት መሐንዲሳችን ደግሞ ቲያን ነበረች። በጋቢና ቪዮ @ኒውስ.com በኢሜይል አድራሻችን ተጠቅማችሁ መልእክታችሁን አድርሱልን። ጋቢና ቪዮ ብላችሁ የኢንስታግራም ገጻችንን ተከተሉ። መልካም ምሽት ይሁንላችሁ። ደህና ደሩ።
Radio Sagale Americati.